መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 22 ቀን 2015 ዓ.ም ምረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥር 22 ቀን 1154 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከመቼ?
በቅድሚያ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ አገዛዙ እያካሄደ የሚገኘውን ሸርና ፈና በመቃወም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠውን መግለጫ እናሰማለን። በማስከተልም የዕለቱን ዜና ከዚያም ጥጋብ ሲበዛ እባብ ያሳቅፋል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ የታህሳስ ጥር ወር እትምን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ጥር 21 ቀን 2015 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ባገዛዙ እየተካሄደ የሚገኘው ሸርና ፈና በአስቸኳይ ይቁም። ከቅርብ ጊዜ ወዲህ በኢትዮጵያ ወደ ስልጣን የመጡ አምባገነን አገዛዞች የስልጣን እድሜያቸውን ለማራዘምና ህዝብን በዘር ከፋፍሎና ዳክሞ ለመግዛት እንዲያስችላቸው በእምነት ተቋሞች ላይ የተለያዩ በደሎችና ወንጀሎች ሲፈጽሙ ቆይተዋል። የንጉስ ኃይለ ሥላሴን የዘውድ አገዛዝ በማስወገድ ወደ ስልጣን የመጣው ፋሽስታዊ ደርግ ከንጉሱ ጋር ቅርበት አላቸው የደርግን ስልጣንንም ሊቀናቀኑ ይችላሉ በሚል ስጋት በወቅቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ የነበሩትን አቡነ ቴዎፍሎስን አፍኖ በመውሰድ ከገደላቸው በኋላ የት እንደተቀበሩ እንኳን ሳይታወቅ አመታት ተቆጥረዋል። የደርግ አገዛዝን በማስወገድ ስልጣን የተቆጣጠረው ጠባቡ የወያኔ ቡድንም ህዝብን በዘር የመከፋፈል ፖሊሲውን ተግባራዊ ለማድረግ በተለይ በኦርቶዶክስ ሃይማኖት ተከታዮችና በእስልምና ሃይማኖት ተከታዮች ላይ በተከታታይ ያካሄደው በደልና ወንጀል የሚረሳ አይደለም። ይኸው ቡድን ስልጣን በያዘ ጊዜ በወቅቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ የነበሩት አቡነ መርቆሪዎስ የፓትርያርክ ቦታቸውን በግዴታ እንዲለቁ ካደረገ በኋላ በመተኩ የዘር ክፍፍሉንም ሆነ የወያኔን አምባገነን አገዛዝ በሙሉ ልብ ይደግፋሉ ብሎ ያመነባቸውን አቡነ ጳውሎስን እንዲሾሙ ማድረጉ እንዲሁም በተለያዩ ወቅቶች በእስልምና ሃይማኖት ተከታዮች ላይ ሲያካሂድ የነበረው የመከፋፈል ሸርና ሴራ በድምጻችን ይስተማና በሌላም መንገድ በተደራጁ የሃይማኖት ተከታዮች ከፍተኛ ተጋድሎና መስዋዕትነት ውድቅ መደረጉ የሚረሳ አይደለም። በኦሮሞ ብልጽግና የሚመራው ዘረኛው ከፋፋይ አምባገነኑ ቡድንም ከወያኔ አገዛዝ ስልጣን ከተረከበና ያንኑ የወያኔን አገዛዝ መሰረት ይዞ በመቀጠሉ ከጥቂት ዓመታት ወዲህ በዘር ላይ የተመሰረተ አምባገነን አገዛዙን ለማጠናከርም ሆነ ኦሮሚያ የምትባለውን አገር ለመመስረት ያለውን ህልም እውን ለማድረግ የተለያዩ በደሎች ሲፈጽም መቆየቱ በገሃድ የሚታወቅ ነው። በኦሮሚያ በተለያዩ አካባቢዎች በጽንፈኞች የተቃጠሉ ቤተክርስቲያኖችና የተገደሉ የኦርቶዶክስ ምዕመናን በአገዛዝ ውስጥ በሚገኙ ባለስልጣናት ይሁንታና ትብብር የተደረጉ ስለመሆናቸው ምስክር የሚጠይቁ አይደሉም። ከሁለት ዓመት በፊት በኦሮሚያ ብልጽግና በሚመራው አገዛዝ ውስጥ በሚገኙ ባለስልጣናት አስተባባሪነት አዞህ ባይነት የተወሰኑ ግለሰቦች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለመክፈል የኦሮሚያ ቤተክህነት ለማቋቋም ያደረጉት ጥረት በእምነቱ ተከታዮች ከፍተኛ ጥረት የከሸፈ መሆኑ ግልጽ ነው። ሰሞኑን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የደንብ ህግና ስርዓት ቀኖና ውጭ የኦሮሚያ ሲኖዶስ ለማቋቋም ኤጲስቆጶሳትን ለመሾም የተደረገው ህገወጥ ስራ በቤተክርስቲያኑ ከፍተኛ አካል በቅዱስ ሲኖዶስ የተወገዘ ከመሆኑም በላይ ከመላው የኦርቶዶክስ ቤተክርስቲያን ምዕመናን ከፍተኛ ተቃውሞ ደርሶበታል። ይህን ሴራ በጀርባ ያቀነባበሩትም ሆነ ይሁንታና ድጋፍ የሰጡት በአምባገነኑ አገዛዝ ውስጥ የሚገኙ የኦሮሞ ኦፒዲኦ ኦዴፓ ዘረኛ ባለስልጣናት ሲሆኑ ወደዚህ እኩይ ተግባር የገፋፉት አገሪቱን በዘር ለመከፋፈልም ሆነ ኦሮሚያ የምትባል አገር ለመመስረት ህልማቸውን እውን ለማድረግ በሚያደርጉት እንቅስቃሴ የዘር ሀረግን መሰረት አድርጋ የማትንቀሳቀሰው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንቅፋት ስለሆነችባቸው ነው። ኢህአፓ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለማፍረስና ለማዳከም በስልጣን ላይ ባለው ዘረኛ አገዛዝ የተካሄደውን ሸርና ደባ በከፍተኛ ደረጃ ያወግዛል። አገዛዙ ለህገ ወጥ ግለሰቦች የሚያደርገው ትብብርም ሆነ በእውነተኛ ቤተክርስቲያኑ አባቶች ላይ የሚካሄደው አፈናና ወከባ አገሪቱን ወዳልተፈለገ ደም መፋሰስ ሊያስገባት እንደሚችል እያስገነዘበ ይህ አገዛዙ ህገ ወጥ ድርጊት በአስቸኳይ እንዲቆም ይጠይቃል። መላው የኢትዮጵያ ህዝብ አገዛዙ አፈናውንና ወከባውን በአስቸኳይ እንዲያቆም የተቃውሞ እንቅስቃሴውን አጠናክሮ እንዲቀጥልም ጥሪ እናደርጋለን። በቤተክርስቲያኑ ላይ የሚደርሰውን ማናቸውንም ወከባና አፈና በህብረት እንቃወማለን።
የኦሮሞ ልዩ ኃይል ከቤተክርስቲያን ተወግዘው የተለዩ ግለሰቦችን እየረዳ መሆኑ ተነገረ። በቅርቡ ራሳቸውን በሕገ ወጥ መንገድ የሾሙና በቅዱስ ሲኖዶስ ከቤተክርስቲያን በውግዘት የተለዩ ግለሰቦች ሕዝበ ክርስቲያኑንና ቤተክርስቲያንን ለማወክ ወደ ወለጋ በመሄድ በአሁን ሰዓት ጌዲዮ ከተማ መሆናቸው ተገልጿል። አሁን በዚህ ሰዓት በጌዲዮ ቅድስት ማርያም ቤተክርስቲያን የሚቀበላቸው አጥተው በግለሰብ ቤት እንደሚገኙም ምንጮች ጠቁመዋል። ከዚህ ጋር በተያያዘ እነዚህ ህገወጥና ሀገር አፍራሽ ግለሰቦች በኦሮሞ ልዩ ኃይል እየተደገፉ ነው ሲል የምስራቅ ወለጋ ሀገረ ስብከት አስታውቋል። ስለሆነም ሁሉም ኦርቶዶክሳን በእያላችሁበት ነቅታችሁ የቤተክርስቲያንን እና የምእመናንን ሰላም እንድትጠብቁና ይህንን መረጃ ለሁሉም አካል እንድታደርሱ እናሳስባለን በማለት ሀገረ ስብከቱ አስታውቋል። የ2014 ብሔራዊ ፈተና ምርመራ ሊደረግበት እንደሚገባ ተገለጸ። ከመምህራንና ከተማሪዎች ስብስብ የተገኘው መረጃ የ2014 ፈተና እንዲመረመር ተጠይቋል። ከሰሞኑ በ2014 ዓመተ ምህረት የትምህርት ዘመን የተፈተኑ የ12ኛ ክፍል ተማሪዎች ውጤት ይፋ ተደርጓል። ሆኖም ሁሉም ተማሪዎች ለማለት የሚያስችል ደረጃ ከግማሽ ያነሰ ውጤት አስመዝግበዋል። እንደ ሪፖርቱ ከሆነ በኢትዮጵያ አቀፍ ደረጃ ከተፈተኑት 896520 ተማሪዎች መካከል ግማሽና ከዚያ በላይ ያስመዘገቡት 29909 ተማሪዎች ብቻ ናቸው። ይህም በመቶኛ ሲሰላ 96.7 ከመቶ ያህሉ ከግማሽ ያነሰ ውጤት አስመዝግበዋል ማለት ነው። 96.7 ለመቶ ቅርብ ነውና በሂሳብ የአቀራረብ ስሌት መሰረት ሙሉ በሙሉ ለማለት በሚዳዳ ደረጃ ተማሪዎች አነስተኛ ውጤት አስመዝግበዋል። ከዚህ ጋር በተያያዘ እውን ተማሪዎች በዚህ ደረጃ ወድቀዋል ወይስ ፈተናው ችግር ነበረበት የሚል ጥያቄ ተነስቷል። ምንም እንኳን የትምህርት ስርዓቱ ድክመት የገዘፈ መሆኑ እሙን ቢሆንም የተጋነነ ከመመስለው አነስተኛ ውጤት አኳያ ቁርጥ ያለ ብያኔ ለመስጠት እንዲያስችል ፈተናውን ፍታዊ ነበር ወይስ ያለ አግባብ የከበደ ነበር የሚለው ጥያቄ በገለልተኛ አካል በአፋጣኝ ሊመረመር ይገባዋል የሚል አስተያየት ተሰጥቷል። አዲሶቹ የትምህርት ሚኒስትር ካድሬዎች ሳይቀር የትምህርት ስርዓቱ የተበላሸ ነው የሚል ጥብቅ አቋም አላቸው። ሆኖም አቋማቸው አካዳሚያዊ ብቻ ሳይሆን ፖለቲካዊ ይዘትም አለው። በየትኛውም የተበላሸ የትምህርት ስርዓት ባለባቸው ሀገራት እንዲህ አይነት ዝቅተኛ ውጤት ተመዝግቦ ያውቅም ተብሏል። በየትኛውም ቦታ ቢያንስ 10 ከመቶዎቹ በራሳቸው ጥረት ማንኛውንም ሚዛናዊ ፈተና ማለፍ እንደሚችሉ ከዓለም አቀፋዊ ልምድ ይታወቃል። የ2014 ውጤት ይህን እውነታ በሰፊ ልዩነት ይጻረራል። ይህ ቆም ብለን እንድናስብ ሊያደርገን ይገባልም ተብሏል። አሸባሪው ኦነግ በከፈተው ጥቃት 98 አርሶ አደሮች መገደላቸው ተገለጸ። በሸዋና በኦሮሞ ብሔረሰብ ዞኖች አዋሳኝ አካባቢዎች አሸባሪው ኦነግና የኦሮሞ ልዩ ኃይል ታጣቂዎች በፈጸሙት ጥቃት በርካቶች ህይወታቸውን ማጣታቸው ይታወቃል። የአካባቢው ነዋሪዎች እንደገለጹት በብሔረሰብ ዞኑ 98 የአማራ ተወላጅ የሆኑ አርሶ አደሮች በአሸባሪው ተገለዋል። በአጠቃላይ ሸዋሮቢት፣ ሰንበቴና ጣያ አካባቢዎች በተቀሰቀሰው ጥቃት በኦሮሞ ልዩ ዞን ብቻ 98 አርሶ አደሮች መገደላቸውን አንድ የአካባቢው ባለስልጣን ተናግሯል። ጦርነቱ አይቀሬ ስለሆነ በቂ ዝግጅት ማድረግ ይገባል ተባለ። አገዛዙ ከወያኔ ጋር ወደ ጦርነት ሊገባ በነበረበት ወቅት ሲያደርገው እንደነበረው አይነት ወታደራዊ ዝግጅት አሁን እያደረገ ይገኛል። በየማሰልጠኛ ጣቢያዎቹ ያለውን ሰልጣኝና ወታደር ይገመግማል። የሱዳን የጦር መኮንኖች አግኝቶ ወታደራዊ ጉዳዮችን መክሮ መጥቷል። ከፍተኛ የሆነ የጦር መሳሪያ ግዢ እየፈጸመ ሲገኝ ላብነትም ሰሞኑን በየማሰልጠኛ ጣቢያዎች እያሳየንን መሳሪያ ማየት ይቻላል ተብሏል። ሌላ ደግሞ 3 ሚሊዮን ዩሮ ገንዘብ የሚያወጣ በኮንቴነር የተጫነ የጦር መሳሪያ የጣሊያን ኬላ ላይ እንደተያዘ ተሰምቷል። ጦርነቱ ከአማራ ጋር እንደሆነ እርግጥ ነው። የሰሞኑ ያጣየ ጥቃትም ማሟሟቂያ እንደሆነ ሊታወቅ ይገባል። ስለዚህ ሳይረፍድ በጊዜ እንዘጋጅ። በአራቱ ማቅጣጫ ጦርነት የተከፈተብን ዕለት ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ካሁኑ በመደራጀት እርስ በርስ በመናበብ በህቡ በመንቀሳቀስ ራሳችን ልናዘጋጅ ይገባል ተብሏል። አማራ ተከቧል፣ ራስህን አድን፣ ለማይቀረው ጦርነት ዝግጁ ሁን፣ ተሰባሰብ፣ ሰልጥን፣ ተደራጅ፣ ታጠቅ የሚል ጠቅለል ያለ አስተያየት ተሰጥቷል። የአማራ ልዩ ኃይል ከኬሚሴ እንዲወጣ መደረጉ በርካቶችን እያነጋገረ ይገኛል። በጀቦሃ፣ በሰንበቴ፣ በአጣዬና በዜሮ በሸዋሮቢት ዙጢ እንዲሁም በጨፋሮቢት በታቀደና በተጠና መልኩ በቡድን መሳሪያ በመታገዝ በአሸባሪ ኦነግ ጥቃት የተፈጸመበት የአማራ ልዩ ኃይል በአማራ ከሚገኘው ከልዩ ዞኑ ከኬሚሴ እንዲወጣ መደረጉ ይታወሳል። የአማራ ልዩ ኃይል የአማራ አካባቢ አካል ከሆነው ከኬሚሴ እንዲወጣ የመደረጉ ዓላማና ፍላጎት በግልጽ ባይነገርም አካባቢውን በአሸባሪ ኦነጋውያን ሙሉ በሙሉ ለማስያዝ ነው የሚሉ ሐሳቦች በብዙዎች ዘንድ ሲነገሩ ቆይተዋል። የምስራቅ አማራ ፋኖ አባላት በወገዲ ወረዳ በአገዛዙ መታፈናቸው ተሰማ። የሻምበል መሪውን ጨምሮ 3 የምስራቅ አማራ ፋኖ አባላት ቤተሰብ ጥየቃ በሄዱበት ደቡብ ወሎ ዞን ወግዲ ወረዳ መታሰራቸው ተሰምቷል። ከተገናኙ በርካታ ወራትን ያስቆጠሩ ቤተሰቦቻቸውን ለመጠየቅ ከተቋሙ ፍቃድ ወስደው በደቡብ ወሎ የሄዱ ፋኖዎች በወረዳው ቅጥረኛ መታሰራቸው የተገለጸ ሲሆን የሻምበል መሪው ደግሞ ከአንድ ቀን ቀደም ብሎ ቅዳሜ ዕለት መታሰሩ ነው የተነገረው። ለቤተሰብ ጥየቃ ከምስራቅ አማራ ፋኖ አመራሮች ፍቃድ ወስደው ወደ ወግዲ የሄዱ ፋኖዎች ከ3 በላይ ሲሆኑ ከታሰሩት በተጨማሪ ሌሎችም የእስር ማደኛ ወጥቶባቸው እየተፈለጉ መሆኑ ተመላክቷል። ለዕለቱ የነበረን ዜና በዚህ ቋጨን። ፍቅር አለ መስላንቺ ኢትዮጵያ፣ ፍቅር አለ መስላንቺ ኢትዮጵያ፣ ባንቺ ያምራል ወጥ ማረጉ ሀገር ሆነ ሰርጉ። We'll be right back.
የሰኞ ጥር 22 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ጥጋብ ሲበዛ እባብ ያሳቅፋል። የዘረኛው ኮሎኔል አገዛዝ ጥግብ ብሏል። በዚያውም ልክ ብስብስ እያለ መሆኑ ለብዙሃኑ ግልጽ እየሆነ መጥቷል። ትላንት ሙሴ ብለው ያሞገሱት የዘፈኑለት ቅኔ እንቀኝለት ወዘተ ሲሉለት የተሰሙት ሳይቀሩ አይንህን ላፈር ሲሉት እየተደመጡ ነው። ድንግርግሩ በፍጅታቸው እየገነነ ዜጎች ማን ወዳጅ ማን ጠላት እንደሆነም እየለዩ ናቸው። ተከለውማ ዋሽንግተን አሜሪካ ሄዶ እንደ ነጻ ሰው ሊንፈላሰስ ሲፈልግ አገር ወዳዶች ነፍሰ ገዳይ ፋሽስት ዘረኛ አማራ ገዳይ ወዘተ ብለው አዋክበውት አሳፍረውም ሰደውታል። ተከለውማ በሙስና የተጨማለቀ የወጣለት ዘረኛ መሆኑን ስናነሳ መስከራምጡ የሚለን ሊኖር አይችልም። ጸጉሩን ሸፋፍኖና ተመሳስሎ ሊገኝ ቢጠርም የሚያውቁ ያውቃሉና ይህን ነፍሰ ገዳይ በአሜሪካ ጎዳና እየተከተሉ የሚገባውን ማዋከብ አልብሰውታል። ኮሎኔሉ ለአሜሪካ ሲሰግድ ይህ እድል ያጋጠመው ባለመሆኑ ያሳዝናል። ታከለ ከሚኒስትርነት ተባሮ ኮሎኔሉ ሲያዋልለው በዝምታ የተቀበለው አንድም ሌላ ቦታ ይሾመኛል ብሎ ሲጠብቅ ሲሆን በሌላ በኩል ደግሞ ተከታዮች ያላቸውን ተነሱ ያላለውም ፍርሃቱ ጦት ነው ሲሉ ታዛቢዎች ተችተዋል። እውን ለኮሎኔሉ ተፎካካሪ ከሆነ በቅርቡ የሚለየ ሲሆን በሄደበት ሊቀር ይችላል የተባለውም ዝግ ነው አይሆንም የሚባል አይደለም። ዘረኛው ኮሎኔል ከመቀሌዎቹ ዘረኞች ጋር ዳግም ሊተቃቀፍ እየተሯሯጠ ነው። ቀድሞም ከወያኔ ጋር ጥሉን አልፈለገም ወያኔ ጠግቦ ቦታ ሊያሳጣው ሆኖ እንጂ። የደቡብ አፍሪካ ስምምነት የተባለውም የኮሎኔሉና ወያኔን ዳግም ስምረት በአማራና አፋሩ በአገር ወዳዱ አስከሬን ላይ ለማረጋገጥ ነው። እየዋለ እያደረ ኮሎኔሉና አገዛዙ የለየላቸው ጸረ ኢትዮጵያ ዘረኞች መሆናቸው ተረጋግጧል። አማራው በደምና መስዋዕትነት ያስመለሰውን መሬቱን ትግራይ ብለው ለወያኔ ሊመልሱ ተስማምተዋል። ከዚህ አንጻር ፋኖን ሸኔ ብሎ ስም ማጉደፍ ብቻ ሳይሆን ሊያጠፉት ሴራው ተጎንጉኖ በስራ መዋልም ጀምሯል። ዛሬ ፋኖ ማለት አገር ወዳድ፣ አገር ጠባቂ፣ እንባባሽ፣ ምርት አስመላሽ ሆኖ ተገኝቷልና የዘረኞቹ ጥላቻና ጥቃት ቀዳሚው ኢላማ ነው። የኢትዮጵያ ጠላት ባዕዳን በተለይም አሜሪካ በመስዋዕትነት የተከበረው መሬት ለትግራይ እንዲመለስ ይሻሉ። ወያኔ ደግሞ የአማራውን ለም መሬት ትግራይ ብሎ መያዝና ከሱዳንም በቀጥታ በራሱ መዋሰን ፈላጊ ነው። እያየን እንዳለነው በአገዛዙ ልዩ ልዩ ድጋፍ የተጠናከረው የሸኔ አውሬ ቡድን በሰሜን ሸዋ፣ በወለጋ ወዘተ ህዝብ ላይ ጨካኝ ፍጅት እያካሄደ ነው። ተከላካይነት የግድ ነው ያለው ህዝብ በራሱ በወለጋ ሰብሰብ ብሎ ሸኔን ሲቀጣ ፍጅት በኦሮሞ ላይ ተካሄደ በሚል ጠባቦቹ ባለመንጫዎቹ ሁሉም ሲያለቃቅሱ ታዝበናል። በወለጋ በገፍ የፈሰሰው ደም ግን የአማራ ለመሆኑ ምንም ጥርጥር የለውም። አማራውን በራሱ ተደራጅቶ ራሱን ለመከላከል የሚወስደው እርምጃ ተገቢና ፍትሃዊ ለመሆኑ ክርክር አያሻውም። ፋኖ አደረጃጀቱም ስምሪቱም ሙያተኛ ሆኖ አንድነቱንም አጠንክሮ አገዛዙንና ዘረኞቹን እንዲመክት፣ እንዲያጠቃ፣ እንዲያቸነፍ ሁሉም አገር ወዳድ መረባረብ እንዳለበት ግልጽ ነው። ታከለ ኡማ የዘረፈውን ገንዘባችንን በውድ ጫማና ሰዓት ግዢ ሊያባክን ወደ ዋሽንግተን ሲያቀና በአገር ወዳዶች መዋከቡ የሚያስደስት ክስተት ሆኗል። ኤምባሲውን ግቢ በርግደው ገብተው የወያኔን ቡትቶ ባንዲራ ወርደው ጥለው የኢትዮጵያን ሰንደቅ ዓላማ የሰቀሉትን አርአያነት መቀጠል መቀበል መጀመሩ ያርገው እሰየው የሚያሰኝ ነው። ዘረኞቹ በየሄዱበት ይዋከቡ፣ ይወገዙ፣ ይጋለጡ፣ የጭንቅ ሰለባ ይሆኑ። በአገዛዙ ላይ ሁለገብ ማዕቀብ ይጠንከርበት። አገዛዙ መሰንጠቁ ግልጽ ነው። ወያኔም የእርስ በርስ ሽኩቻው ውጥረት ከቶታል። የትግራይ ህዝብም ከወንድም እህቶቻችን አጣላችሁን ማለትና ወጣቱም ለስደት ወደ አዲስ አበባ መጓዝን ተያይዞታል። ባለንበት ሁኔታና ነገም ቢሆን ይቻላል ሲቃኝ ሰማይ ወጡ መሬት ፈረጡ ወያኔ ወደ ድሮ የበላይነት ሊመለስ የሚችል አይደለም። ግን አድብቶ አፈር ልሶ ሊነሳና ጦርነት ሊያካሄድ ፍላጎትና እቅድ እንዳለው ምንም አያጠራጥርም። ግቡም በተለይ የነጠቀውን መሬት እንደገና መልሶ ለመያዝና ኢትዮጵያ የሚሉ ኃይሎችን ለመጨፍጨፍና ለማዳከም ነው። ወያኔ ገና ብዙ ማይካድራዎችን በጉያው አቅፏል። ኮሎኔሉ ኦነግና የሸኔ መንጋም በተስፋፊነትና ተረኝነት ያጣየን ተአስተራይቶ አማራውን አፋሩን አገር ወዳዱን ሁሉ ለማንበርከክ ነው። አሜሪካኖች ወያኔዎች ኮሎኔሉን እና ጭፍሮቹ ሁሉም በጋራ በፋኖ ላይ የከፈቱት የስም ማጥፋትና የክስ ዘመቻ ነገ የሁሉም የጥቃት ክንድ በፋኖ በአማራው በኢትዮጵያ ላይ እንደሚሆን አመልካች አስጠንቃቂ ነው። የዚህ ዘመቻቸው አጋር ሆነው አማራውን የሚቦረቡሩት በአደን አማራ ብልጽግና ምናምንት የሚባሉት ካህዲዎች ህዝብን ባያሌው ጎድተዋልና ህዝብ ጠላትነታቸውን ተረድቶ ሊነሳባቸው ይገባል። በጋራ ትግላችን ዘረኛውን አገዛዝ እናደባይ በህዝብ ሃይማኖትና አንድነት ላይ የሚካሄደውን ጥቃት ሽንፈትን ይከናነብ። ድል ለኢትዮጵያ ህዝብ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 48 ቁጥር 2 ታህሳስ ጥር 2015 ዓመተ ምህረት። የአገራችን ግዚያዊ ሁኔታና የወቅቱ ህዝባዊ ግዳጅ። የኢትዮጵያ ህዝብ ለሀገሩ ሉዓላዊነትና ነጻነት አልፎም ለመብቱ መረጋጋት ለስልጣን ባለቤትነትና እንዲሁም በፍቅር ተሳስሮ ባንድነት ለመኖር የከፈለው መስዋዕትነት እጅግ ከባድ መሆኑ ባይካድም ዛሬም ዘላቂነት ያለው ሰላም ተጠብቆለት እፎይታን አግኝቶ አንድነቱንና ሉዓላዊነቱን በማይሸረሸርና በማይናጋ መሰረት ላይ ገንብቶ በአገር ውስጥ ታፍሮና ተከብሮ ለመኖር አልቻለም። ለበርካታ ዓመታት የኢትዮጵያን ህዝብ ሲያሰቃይ የነበረው አሸባሪው አምባገነኑና ዘረኛው የወያኔ ቡድን ብሶት በወለደው በተባበረ የህዝብ አመጽ ከወጣበት የስልጣን ማማ ላይ ተገፍቶ ቢወገድም የህዝብን ስልጣን በአቋራጭ መንትፎ ዘረኝነትን በአዲስ መልክ የተካው በኦሮሚያ ብልጽግና የሚመራው ቡድን የህዝቡ ስቃይና መከራ ተባብሶ እንዲቀጥል አስከፊውን አገዛዝ አስቀጠለ እንጂ የተሻለ ሁኔታን አልፈጠረም። ይልቁንም ከጊዜ ወደ ጊዜ እያመረቀዘና እየተባባሰ የመጣው የኢትዮጵያ ህዝብ ችግርና መከራ በቀላሉ ሊወገድም ሆነ ሊጠረግ የማይችል የተራራ ቁልል እየሆነ መጣ። ዛሬ የኢትዮጵያ ህዝብ የተዘፈቀበትን ሁለንተናዊ ችግር በቅጡ ለመረመረና ላስተዋለ ሁሉ አገራችን እያደር ከድጡ ወደ ማጡ እየሰጠመች እንደ ሀገር የመቀጠል ህልውና ተናግቶ በሞትና በሽረት አፋፍ ላይ መሆኗ በግሃድ ይታያል። በአሁኑ ወቅት አገራችንን ጎትተው ወደ አደገኛ ሁኔታ ላይ ያደረሱ በርካታ ጉዳዮች ቢኖሩም ባለፉት ሁለት ዓመታት በሰሜኑ የአገራችን ክፍል ሲካሄድ የነበረው ጦርነትና በአሁኑ ወቅት በተለያዩ ቦታዎች በንጹሃን ዜጎች ላይ በአሸባሪ ዘረኞች የሚደረጉ ጥቃቶች በቅድሚያ የሚጠቀሱ ሲሆን በአገሪቷ ላይ የተከሰተው ሁለንተናዊ የኢኮኖሚ ቀውስ ጥርሱን አግጦና ፍጦ እንደ ባህል እየተወረሰና እየተባባሰ የመጣው ንቅዘት፣ ሙስናና ዘርፈ ብዙ የሆነው ማህበራዊ ቀውስ በምስራቅና ደቡብ ምስራቅ የአገሪቱ አካባቢዎች የተከሰተው ድርቅና ረሃብ በጉልህ የሚጠቀሱ ናቸው። ከስልጣን በወረደው በወያኔ ቡድንና ተኪ ሆኖ ወደ ስልጣን በመጣው ብልጽግና መካከል በተፈጠረ አለመግባባት ተጻንሶና በወያኔ ቡድን ጠብጫሪነት ተጀምሮ ላለፉት ሁለት ዓመታት በሰሜኑ የአገሪቷ ክፍል ሲካሄድ የነበረው ጦርነት የበርካታ ወገኖቻችንን ሕይወት የቀጠፈ፣ በሚሊዮን የሚቆጠሩትን ከቤት ንብረታቸው ያፈናቀለና ለስደት የዳረገ፣ ግምቱ ከፍተኛ የሆነ የዜጎችን ንብረት እንዲሁም የአገሪቱን ሀብትና መሰረተ ልማቶች ያወደመ አስከፊ ጦርነት ነበር። በጦርነቱ በሚሊዮን የሚቆጠሩ ዜጎች በተለይም ወጣቶች ሕይወታቸውን ያጡ ሲሆን በዜጎች ላይ የደረሱት ያስገድዶ መድፈርም ሆነ ሌሎች የሰብአዊ መብት ጥሰቶች፣ የአካልና የስሜት ጉዳቶች፣ ከፍተኛ የሆነ የስነ ልቦና ስብራት በወገኖቻችን ላይ ያደረሱና በታሪክ በወገኖቻችን ላይ ከደረሱ አስከፊ በደሎች መካከል በጉልህ ከሚጠቀሱት መካከል ናቸው። ትምህርት ቤቶች በመዘረፋቸውና በመጎዳታቸው በርካታ ሕፃናት ትምህርታቸውን ለማቆም ተገደዋል። ሆስፒታሎች፣ የጤና ጣቢያዎች ወዘተ በመውደማቸው ዜጎች ሕይወታቸውን አጥተዋል። በተለያዩ በሽታዎች ተሰቃይተዋል። የተፈናቀሉ ዜጎች በረሃብ አለንጋ ተጠብሰዋል። ይህ ሁሉ ስቃይና መከራ በሕዝባችን ላይ ከደረሰ በኋላ በቀጥታም ሆነ በተዘዋዋሪ በምዕራባውያን እርዳታና ትብብር ተጠናክሮ ጦርነቱን በጥይትና በልበ ሙሉነት ሲያካሄድ የነበረው አሸባሪ ወያኔ ቡድን ከፍተኛ ወታደራዊ ሽንፈት ደርሶበት በስምምነት ጦርነቱን ሊያቆም ተገዷል። የጦርነቱ መቆም በተለይ በትግራይ በአማራውና በአፋር አካባቢዎች ለሚኖሩ ዜጎች ትልቅ እፎይታን ከመስጠቱም በላይ መሰረታዊ የሆኑ አገልግሎቶች እንደ መብራት፣ ውሃ፣ ስልክ፣ ኢንተርኔት ተጠግነው አገልግሎታቸውን መልሰው ሊሰጡ ችለዋል። የተደረገው ስምምነት በአካባቢው አንጻራዊ ሰላም ከማስፈንና ነዋሪው ወደ ሰላማዊ ኑሮው እንዲመለስ መንገድ ቢከፍትም በአንጻሩ ከፍተኛ ችግርንና ስጋትን ያረገዘ መሆኑም ግልጽ ነው። ስምምነቱ ላለፉት ሁለት ዓመታት በሚሊዮን የሚቆጠሩ ዜጎችን ሕይወት ላጠፋውና ከፍተኛ ግምት ያለውን ንብረት ላወደመው ጦርነት ተጠያቂ የሆኑ ግለሰቦች በኃላፊነት ሳይጠየቁና ለፍርድ ሳይቀርቡ በነጻነት ለቀዋቸዋል። በሽግግር ፍትህ አማካይነት በኃላፊነት የሚጠየቁት ወደ ፍትህ ይቀርባሉ የሚል ስምምነት ውስጥ የተካተተ ቢሆንም በአሁኑ ወቅት የሚታየው የጦርነት አቀንቃኞችና ነፍሰ ገዳዮች አሁንም በኃላፊነት ቦታ ላይ ተቀምጠው እየተዝናኑ ከመገኘታቸውም በላይ የወደፊት የስልጣን ዘመናቸውን ለማራዘም እየተዘጋጁ መሆናቸውን መረጃዎች ይጠቁማሉ። ይህ በጦርነቱ ከፍተኛ ጉዳት በደረሰባቸው ዜጎች ብሶትና ስሜት ላይ መቀለድ ከመሆኑም በላይ ወደፊት ቂምና ጥላቻን አስወግዶ ሰላምን ለመፍጠር በሚደረገው ጥረት ላይ እንቅፋትን ይፈጥራል። የወያኔ ቡድን ኃይሉን ለመበተንና እንዲሁም ቀላልና ከባድ መሳሪያዎችን ለማስረከብ ቢስማማምና አንዳንዶቹን ያስረከበ መሆኑ ቢገለጽም በስምምነቱ መሰረት ሙሉ በሙሉ ተግባራዊ ለማድረግ ዝግጁ መሆኑን በእርግጠኝነት ለመናገር ይከብዳል። የወያኔን ባህሪ አጥርተው የሚያውቁ ዜጎች ወያኔ የተስማማውን እንደማይፈጽም ቢጠራጠሩ አይፈረድባቸውም። የወያኔ ህገ መንግስት ተብየው ከመውጣቱ በፊት በወያኔ ኃይል ከተወሰደ በኋላ በኃይል የተመለሱት የወልቃይትና የጠገዴ እንዲሁም የጠለምትና የራያ አካባቢዎች ጉዳይ ከፍተኛ ስጋትንና ውጥረትን የፈጠረ መሆኑም ግልጽ ነው። ከ30 ዓመታት በፊት በኃይል ተቀምተውና ወደ ትግራይ ተካለው ነዋሪዎቹ በወያኔ ታጣቂዎች በጅምላ ሲገደሉ፣ ታስረው ሲሰቃዩና ሲሰደዱ የነበሩባቸው የወልቃይት ጠገዴ የጠለምትና የራያ አካባቢዎችን ችግር በህዝበ ውሳኔ ለመፍታት የብልጽግና አገዛዝ የደረሰበት ውሳኔ በነዋሪዎቹ ተቀባይነት ስለሌለው በኃይል ተግባራዊ ለማድረግ የሚደረግ እንቅስቃሴ ወደ ጠቅላላ ጦርነት ማምራቱ የማይቀር መሆኑን መተንበይ ይቻላል። በሌሎቹ የአገሪቱ ክፍሎች በአሸባሪዎች የሚካሄዱት ጥቃቶች አሁንም እየቀጠሉ መሆናቸውን መረጃዎች ይጠቁማሉ። በቤኒሻንጉል ጉሙዝ ሲካሄዱ የነበሩ ጥቃቶች በአሁኑ ወቅት ጋፕ ያሉ ቢመስሉም በወለጋ በአማራው አካባቢ በሰሜን ሸዋ በጉጂና በሌሎች ቦታዎች የሚካሄዱት ግን እንደቀጠሉ ናቸው። በወለጋ በምዕራብ በመስራቅና በሰሜን ሸዋ እንዲሁም በምዕራብ ጉጂ ሸኔ የሚባል የዳቦ ስም ተላብሰው በንጹሃን ላይ ጥቃት የሚፈጽሙ ታሸባሪዎች በኦሮሚያ ብልጽግና ውስጥ በተሰገዘኩ ዘረኞች የሚመሩና የሚደገፉ እንዲሁም የዚሁ ቡድን ከፍተኛ ትብብር የሚደረግላቸው መሆኑ ያደባባይ ምስጢር ነው። ዛሬ በአገራችን በአራቱም ማዕዘናት ስርዓት አልበኝነት ሰፍኗል በማለት ዜጎች ድምጻቸውን እያሰሙ ነው። ወያኔን ተክቶ በስልጣን ላይ የተሰየመው ጠባቡና አምባገነኑ የኦህዴድ ብልጽግና አገዛዝ በባህሪም በተግባርም ያው እንደ ወላጅ የወያኔ ቡድን ጸረ አንድነት፣ ጸረ ህዝብና ጸረ ዲሞክራሲ ነው። ዛሬም እንደ ትላንቱ ጠባብ ብሔረተኛና ዘረኛ ሆኖ የዘር ፖለቲካን ያስፋፋል። አልፎም በሌሎች ብሔረሰቦች ላይ በተለይ በአማራው ላይ ያነጣጠረው ጥላቻንና ሁለንተናዊ የዘር ማጥፋት ዘመቻን ከፍቶ ህዝብን ባሰቃቂ ሁኔታ ይጨፈጭፋል፣ ያፈናቅላል፣ ያሳድዳል። በላቡ ያፈራውን ሀብትና ንብረቱን ይዘርፋል። ከጎንደር፣ ከጎጃም፣ ከወሎና ከሰሜን ሸዋ አማርኛ ተናጋሪ የሆኑ ኢትዮጵያውያን ዜጎች አማራ በመሆናቸው ብቻ የአገሪቱ መዲና ወደ ሆነችው ወደ አዲስ አበባ እንዲያይገቡ በመከልከል በዘር ላይ ያነጣጠረ ልዩነትና ጥላቻን ይፈጽማል። በአዲስ አበባም በየትምህርት ቤቶች ያንድ ብሔር መዝሙር እንዲዘመርና ባንዲራው እንዲሰቀል በማን አለብኝነት ያስገድዳል። ይህ በምንም አይነት ዜጎች የቀረጹት ህገ መንግስትና መንግስት መስረተው የአገሪቱ ሌሎች ቋንቋዎች ህዝብ ፈቃደኝነትና ዴሞክራሲያዊ መንገድ ስርዓት ተበጅቶለት ቢማሩ ከሚለው ጋር መምታታት የለበትም። ይህ ራሱን የሰየመ አምባገነን አገዛዝ ግን በከተማው የተለያዩ አካባቢዎች የሚኖሩ ነዋሪዎችን ቤት ያፈርሳል፣ ያፈናቅላል፣ ሌሎች በርካታ ግፎችንም በንጹሃን ዜጎች ላይ እየፈጸመ ይገኛል። በመላ ኢትዮጵያ ሰፍኖ የሚገኘው የኢኮኖሚ ሁኔታም አገሪቱን ወደ አገደኛ ሁኔታ ውስጥ እየከተታት መሆኑ በገሃድ የሚታይ ነው። ዛሬ በከፍተኛ የዋጋ ግሽበት፣ በስራ አጥነትና በኋላ ቀርነት ዜጎች በከፍተኛ ስቃይ ውስጥ ይገኛሉ ከሚባሉ የዓለም አገራት መካከል ኢትዮጵያ በግንባር ቀደምትነት የምትሰለፍ ነች። በእንቅርት ላይ ጆሮ ደግፍ እንዲሉ በሰሜን የተካሄደው ጦርነት ብቻ ከ29 ቢሊዮን ዶላር በላይ የአገሪቱን ሀብት እንዳወደመ ያገዛዙ ባለስልጣናት ራሳቸው ከሰጡት መረጃ ለማወቅ ተችሏል። ተገቢ ጥናት ተደርጎ ሁኔታው በደንብ ቢመረመር አሃዙ ከዚህ ሊበልጥ እንደሚችል መገመት ይቻላል። ባለስልጣናትና ተባባሪዎቻቸው የሚዘርፉት ሲደመር አገዛዙ ስልጣን ላይ ከመጣ ጀምሮ የወደመው የአገር ሀብት ግምቱ ከዚህ በብዙ እጥፍ ሊበልጥ የሚችል መሆኑ ግልጽ ነው። ይህ አልበቃ ብሎ 22 ሚሊዮን የሚሆኑ ኢትዮጵያውያን የአስቸኳይ የዕለት እርዳታ የሚያስፈልጋቸው መሆኑን የሰብአዊ እርዳታና ልዩ ልዩ ድርጅቶችና የዓለም አቀፍ ድርጅቶች በጋራ ባወጡት መግለጫ ገልጸዋል። ከ22 ሚሊዮን እርዳታ ፈላጊዎች መካከል ግማሽ ያህል የሚሆኑት በረሃብ ጠኔና ችጋር የሚሰቃዩና እጅግ አስቸኳይ እርዳታና አልሚ ምግቦች የሚያስፈልጋቸው መሆናቸውንም ተቋሞቹ በመግለጫቸው ግልጽ አድርገዋል። የዚህን አገዛዝ ስራን በምጸት እንድናየው የሚያደርገን ደግሞ ይህ ሁሉ የረሃብና የችጋር መግለጫ እየተሰጠ ባለበት የአብይ አገዛዝ ከፍተኛ የስንዴ ምርት ተመርቷል፣ ወደ ውጭ ለመላክም እቅዳለን እያለ የሚያሰራጨው የሐሰትን ወሬ ስናይ ነው። ዘረኛውና አምባገነኑ አገዛዝ በዚህ ሳይወሰን ኢኮኖሚ በጥሩ መሰረት ላይ እየተራመደ መሆኑን እና እንዲሁም በአንዳንድ ሁኔታዎች እድገት እያሳየ ነው በማለት አይን ያወጣ የሐሰት መረጃም እየሰጠ ነው። በተለያዩ ወቅቶች የብልጽግና መሪዎች የአገሪቱ ጠቅላላ ብሔራዊ ሀብት በ20 በመቶ ጨምሯል በማለት በልበ ሙሉነት ለማሳመን ቢሞክሩም ጭማሪ ብለው ያቀረቡት አሃዝ በዋጋ ግሽበት ምክንያት የመጣ እንጂ የመጠን ጭማሪ ያለ መሆኑንም በመስኩ ዕውቀት ያላቸው ምሁራን አጋልጠዋል። በተመሳሳይ መልክ የአገሪቱ የውጭ ንግድ በዋጋ ግሽበት ምክንያት የጨመረ ይምሰል እንጂ በመጠን ደረጃ በተጨባጭ ጭማሪ ያላሳየና እንዲያውም ዝቅ ያለ መሆኑ ይታወቃል። በአንጻሩ በአገራችን የሚካሄደው የውጭ ኢንቨስትመንት በየጊዜው እየቀነሰ ከመምጣቱም በላይ በአሁኑ ወቅት ከሌሎች አገራት ጋር ሲወዳደር በጣም በዝቅተኛ ደረጃ እንደሚገኝ መረጃዎች ያሳያሉ። በኮሮና ቫይረስ ምክንያት በዓለም በርካታ ሀገራት የዋጋ ግሽበት የደረሰባቸው መሆኑ የሚታወቅ ቢሆንም በኢትዮጵያ የደረሰው እጅግ ከፍተኛ ነው። በአሁኑ ወቅት 35 ከመቶ የደረሰው የኢትዮጵያ ዓመታዊ የዋጋ ግሽበት ከፍተኛ የዋጋ ግሽበት ከደረሰባቸው ሀገራት ጋር የሚጠቃለል ሲሆን ባለፉት 3 ዓመታት በኢትዮጵያ የተከሰተው የተደመረ የዋጋ ግሽበት 100 ከመቶ በሆነ ደረጃ መድረሱንና ይህም እጅግ ከፍተኛ መሆኑን የዓለም ባንክ መረጃዎች ያረጋግጣሉ። የምግብ ዋጋችን ጨምሮ አንዳንድ ዕቃዎችን ዋጋ በብዙ እጅ የጨመሩ በገሃድ የታየ ነው። ለምሳሌ የዛሬ 4 ዓመት በአንድ ብር ከ10 ሳንቲም ሲሸጥ የነበረ ዳቦ ዛሬ በ6 እጥፍ ጨምሮ 6 ብር ገብቷል። ባለፉት 3ና 4 ዓመታት የዜጎች የወር ገቢ ባለመጨመሩ ምክንያት የኑሮው ደረጃ እያሽቆለቆለ ከመምጣቱም በላይ መኖር የማይቻልበት ደረጃ ተደርሷል። አንዳንድ አካባቢዎች የተከሰቱት የመምራንና የሌሎች ሰራተኞች አድማዎች ይህን እውነታ ጎልተው የሚያሳዩ ናቸው። የውጭ ምንዛሪ እጥረትም የሀገሪቱን ኢኮኖሚ አከርካሪ እየሰበረ ነው። ለኢትዮጵያ ህዝብ እድገትና ልማት መሰረታዊ ግብአት በመላው ሀገሪቱ ውስጥ የሚታየው የፖለቲካ መረጋጋት ቅድሚያ የሚሰጠውና አማራጭ የሌለው የመኖርና ያለመኖር ዋስትናን አመላካሽ ነው። ፖለቲካው ካልሰከነ ሰላም አይኖርም። ሰላም ከሌለ የሀገር ልማትና እድገት የሚባለው አይታሰብም። ዛሬ የኢትዮጵያ ህዝብ የተጠማውና የተራበው ሰላምን ነው። በመላው ሀገሪቱ ክፍሎች ሊባል በሚችል መልኩ ዜጎች ከቤታቸው በሰላም ወጥተው በሰላም ውለው በሰላም የማደር ዋስትና ካጡ አመታትን አስቆጥረዋል። የህዝብ ተስፋና ምኞት ከጨለመ ሰንብቷል። ህዝብ በጭንቀትና በስጋት ውስጥ የሚመላለስ ከሆነ ደግሞ ስራውና ኑሮው የተሳለጡ አይሆኑም። ለዚህ ሁሉ ያለመረጋጋት ዋነኛ መሰረቱ ምንጩ በሀገራችን በፖለቲካው አውድ የሚታየው ምስቅልቅል ያለ ሁኔታና ይህ ያስከተለው አገራዊ ቀውስና ትርምስ ነው። ያሳግማቱ ከጭንቅላቱ እንደሚሉት በአገሪቱ ውስጥ ያለውን መስቀልቅል ሁኔታ በመፍጠርም ሆነ በማራገም የዘረኝነት ፖሊሲን በተረኝነት የሚያራምደው በስልጣን ላይ ተሰየመው አምባገነኑ የኦሮሚያ ብልጽግና አገዛዝ ነው። በአብይ አህመድ የሚመራው ተረኛው አገዛዝ ተግባራዊ የሚያደርጋቸው ፖሊሲዎችም ሆኑ የሚዘረጋቸው መንግስታዊ መዋቅሮች ለአድሎ አሰራርና ለሙስና ምቹ ሁኔታን የፈጠሩ በመሆናቸው ዛሬ የሀገራችን አንጡራ ሀብት ስልጣን ላይ በሚገኙ ሌቦችና ቀማኞች እየተመዘበረ ይገኛል። ለውጭ ባለሀብቶች በሚሰጡ የልማት ፕሮጀክቶች፣ በመንግስታዊ አገልግሎት መስኮች በየቀኑ በመጠኑ በብዙ ሚሊዮን የሚገመት ገንዘብ በሙስና መልክ ይመዘበራል። ዛሬ ማንኛውንም አገልግሎት ለማግኘት ወይም ስራ ለማስፈጸም ጉቦና የዘር ሀረግ ቁልፍ ሚና ይጫወታሉ። የችግሩ ደረጃ ፍጥጥ ብሎ የህዝብ ቁጣ በማየሉ አገዛዙ በአንድ ሰሞን መሰረትኩ ያለው ጸረ ሙስና አካል በአሁኑ ወቅት የውሃ ሽታ ሆኗል። ይህ ሁሉ ሊከሰት የቻለው በአገዛዙ በታቀደና ተግባራዊ በሆነ ፖሊሲ ነው። ከሙስናና በዘር ላይ ከተመሰረተ አድሎ በተጨማሪ የህግና የፍትህ እጦት ዜጎችን እያሰቃየ ነው። ምንም ወንጀል የሌለባቸውን ሰዎች ያለበቂ ማስረጃ በመያዝ ለይስሙላ ፍርድ ቤት እያመላለሱ ማቆየት፣ ፍርድ ቤት ሳይቀርቡ በእስር ቤት አስሮ ማበስበስ፣ በቂም በቀል ተነሳስተው ዜጎች የሚገሉትን ተጠያቂ ያለማድረግ የዘረኛ አምባገነን አገዛዝ ባለስልጣናት የተለመዱ አሰራሮች ሆነዋል። ፍትህ ርጤ የለም፣ ተጠያቂነት የለም። ትላልቆችም ሆኑ ንዑሳን አምባገነኖች በየፊናቸው እየፈነጩ ይገኛሉ። በየጊዜው አለወንጀላቸው ባፋኙ የጸጥታ ኃይላት ተይዘው በእስር ቤት የሚሰቃዩ ጋዜጠኞች፣ የፖለቲካ መሪዎች፣ መምህራን ወዘተ በርካታ ናቸው። ዛሬ ለኢትዮጵያ ህዝብ የሰማይን ያህል የራቀው ሰላምና የኑሮ ዋስትና የአገሪቱን የወደፊት ዕጣ ፈንታና የትውልድን ተስፋ ጨልሞ አገራችንን ወደ መቀበቅ እየከተታት ለመሆኑ በዘር ተኮር ጥቃት ህይወቱ በአደጋ ላይ የሚገኘው በኑሮ ውድነት የሚሰቃየው በችጋር የሚጠበሰውና የሚላስ የሚቀመሳቶ አንጀቱን በጀርባው ጋር ተጣብቆ በሞት አፋፍ ላይ የሚገኘው ኢትዮጵያዊ ራሱ ምስክር ነው። አገራችንን እንደ ቅንቅን የወረሳት የዘር የጎጥ ተባይ በህዝብ መካከል ልዩነትን ግንብ ገንብቶ በየክልሉ ራሳቸውን የቻሉ የሚመስሉና አገሪቷን ለብተና ያስተናዱ ከመጤዎች የጸዱ በቋንቋ የተገደቡ በድንበር የተከለሉ ነጻ አገራት የተፈጠሩ ይመስላል። ለዚህ ሁሉ በሽታ ምንጩና መሰረቱ በምድረ ኢትዮጵያ በእፉኝቱ ወያኔ መሐንዲስነት ተቆፍሮ ለስልሶ ተዘርቶና በቅሎ አብቦና ሽቶ በዘመን ኦህዴድ ብልጽግና ማሳ እየታጨደ ያለው የዘር እንክርዳድ ውጤት ነው ብንል ከእውነት ይራቅ አይሆንም። ለኢትዮጵያ ሉዓላዊነት መደፈር እና ለዜጎቿ መብት አልባ መሆን ጉልህ አስተዋጽኦ ካደረጉ ምክንያቶች መካከል አንደኛው የውጭ ጣልቃ ገብነት መሆኑን መገንዘብ ያስፈልጋል። የኢትዮጵያ መልክዓ ምድራዊ አቀማመጥ ጥቅማቸውን ለሚያስቀድሙ በኢኮኖሚና በወታደራዊ ኃይላቸው ለዳበሩ ሀያላን ሁነኛ ቦታና ስትራቴጂካዊ እምብርት በመሆኑ ሀገራችን የእነዚህ ሀያላን ርኩቻና ፍልሚያ ሰለባ እንድትሆን አድርጓታል። ኢትዮጵያን የማተራመስ የማዳከምና የመበተን የምዕራባውያን የቆየ ዓላማ አሁንም እንደቀጠለ ይገኛል። የዚህ ክስተት መቀጠል የህዝባችንን ስቃይና መከራ እያራዘመ የአገርን እድገትና ስልጣኔ እየጎዳ ይገኛል። የኢትዮጵያን ስትራቴጂያዊ ጥቅሞች የሚጻረሩ ባዕዳን ኃይላት የአምባገነኖችን የግፍ አገዛዝ ደግፈው በየጊዜው ከሚፈራረቁ ፍጹም አምባገነኖች ጋር መቆማቸው የሚጠበቅ ብቻ ሳይሆን የነበረና ዛሬም የቀጠለ እውነታ ነው። አምባገነኖች ለባዕዳኑ ታዛዥና ቀና አገልጋይ ሆነው እስከታዘዟቸውና እስካገለገሏቸው ድረስ ጨርቃቸውን ጥለው አይናቸውን በጨው አጥበው ገላቸውን ሰደው እስከ ህልፈታቸውም አቅፈውና ደግፈው ከጎናቸው ተሰልፈው የሚታዩት ከልብ ወደዋቸው ሳይሆን ለስትራቴጂካዊ ጥቅሞቻቸው እንደሆነ የአደባባይ ሚስጥር ነው። አምባገነኖች ከየትም ይምጡ ከየት፣ እንዲሁም በአጭርና ባልታሰበ ጊዜ ውስጥ ለስልጣን የሚያበቋቸው የተለያዩ አጋጣሚዎች ቢኖሩም ዋናውና መታወቅ ያለበት ነገር ቢኖር የእነዚህ አምባገነኖች የትግል ግብ የግል ወይም በቡድን ስልጣን መሆኑና ከግባቸው ለመድረስም የሚከተሉት የትግል ስልትም ሆነ የሚጨብጡት ስልጣን ለሕዝብ ሰቆቃና ገሃነም፣ ለሀገር ኪሳራና ውርደት፣ ለራሳቸው ሰብዕና ውርደትና ሞትን የሚያስከትል መሆኑ ግልጽ ነው። ይህ እውነታ አስቀድመው ቢረዱት እንኳ እስከ መቃብራቸው ድረስ ከሕዝብ የነጠቁትን የስልጣን የሙጥኝ ከማለት ጨርሶም አይመለሱም። አምባገነኖች ቆመንልሃል የሚሉትን ሕዝብ ጭዳ ከማድረግና እንሞትላታለን የሚሏትን አገር ከማዋረድና ከማስደፈር አልፈው ለባዕዳን ገጸ በረከት ከማቅረብ አይመለሱም። ቀደም ብለን ከላይ እንደጠቀስነው ዛሬ አገራችን ለገባችበት መስቀልቅል ሁኔታም ሆነ ሕዝባችን ለሚገኝበት አስከፊና አሳዛኝ ሁኔታ ምንጩ ከሰላሳ ዓመት በፊት በወያኔ ቡድን የተጸነሰውና የተመሰረተው ዘረኛ ከፋፋይና አምባገነን የሆነ አገዛዝ ስራ ሲሆን በአሁኑ ወቅት ከአገሪቱ የህልውና አደጋና ከሕዝባችን ስጋት አንጻር ይበልጥ አሳሳቢ ሆነው አስከፊው አምባገነን ስርዓት በተረኛው ዘረኛ ቡድን በሆነው በኦሮሚያ ብልጽግና ፓርቲና ቡድኑን በሚመራው ግለሰብ በረቀቀ መንገድ ተጠናክሮ መቀጠሉ ነው። ያፓ ማንኛውንም አምባገነናዊ አገዛዝ በተለይ በዘረኝነት ላይ የተመሰረተውን ከሀገራችን ምድር ተነቅሎ በምትኩ ሁሉን አካታች የሆነ የዴሞክራሲያዊ ስርዓት እንዲተካ ከፍተኛ ትግል ሲያካሄድ ቆይቷል። ያፓ ኢትዮጵያዊነትን ከነጸጋው ለውድመት ከዳረገው፣ በህዝባችን በፍቅር አብሮ የመኖር እሴት ላይ ከዘመተው፣ ብሎም አንድነታችንን በማናጋት ከፍተኛ አደጋ ላይ ካደረሰው የዘረኛው ወያኔ ወራሽና ባለጊዜ ተረኛ አምባገነን አገዛዝ የኢትዮጵያ ህዝብ እውነተኛ ሰላምና እርቅን፣ እድገትና ልማትን፣ መብትና ነጻነትን ይጎናጸፋል የሚል ቀቢጸ ተስፋ ኖሮት አያውቅም። የዛሬ አራት ዓመት ዘረኛው የወያኔ ቡድን በህዝብ ትግል ሲገረሰስ ወደ መድረክ የመጣው አብይ አህመድ በኢትዮጵያዊነት ስም የህዝብን ትግል መጥለፉ ይታወቃል። በወቅቱ ሳር ቅጠሉ ለሹሙ ሲያጎበድድ ሲሰግድና ጫማውን ሲስም ጣዖት አትጥረቡ፣ ንጉሥ አታንግሱ ስንል አስጠነቀቅን እንጂ የህዝብን ጥቅምና ፍላጎት፣ መብትና ነጻነት በአደባባይ ከደፈጠጠው ተረኛ ሹም ጎን አልተለጠፍንም፣ አልተሰለፍንም። ጠቅላይ ሚኒስትሬን አገኘው ብለንም በአደባባይ አልለፈፍንም። ካሳለፍነው የትግል ተመክሮና ልምድ ከቀሰምነው ትምህርት ተነስተንም ዘረኛውንና አምባገነኑን ሹም አፉ ቅቤ ተግባሩ ጩቤ ነው ያልነው በዘፈቀደ ወይም በደረቅ ጥላቻ ሳይሆን ግለሰቡ በኦነግ ተጠምቆ በወያኔ ደቁኖ በአገርና በህዝብ ላይ የፈጸመውን በደልና ግፍ በሚገባ ስለተረዳን፣ ህዝብና ታሪክ ይቅር የማይለውን ሴራና ደባ ግንዛቤ ውስጥ አስገብተን ጭምር ነው። ባለፉት አራት ዓመታት በአብይ አህመድና በኦሮሚያ ብልጽግና የሚመራው አገዛዝ በአገሪቱና በህዝብ ላይ ስቃይና መከራ ማምጣቱ በገሃድ የሚታይ በመሆኑ ይህ ዘረኛና አምባገነን አገዛዝ በስልጣን ላይ እስካለ ድረስ የኢትዮጵያ ህዝብ የቆዩ ኢትዮጵያዊ እሴቶቹ ተጠብቀውለት አገራዊ አንድነቱ ተከብሮለት በክብርና በነጻነት ይኖራል ብሎ መመኘት ጉም እንደ መዝገን ነው። ዛሬም በስልጣን ላይ ያለው ይህ ቡድን እዚያው እሰመጠበት ማጡ ተቸክሎ ይገኛል ስንል አምባገነኖች ካለፉት አምባገነኖች የውድቀት ታሪክ የሚማሩ ሳይሆን ውድቀታቸውን የሚደግሙና የሚያፋጥኑ ግብዞች ናቸው ማለታችን ነው። በኢትዮጵያ ህዝብ ላይ በየጊዜው የሚፈራረቁበት እነዚህ አምባገነኖች በህዝብ ላይ የሚያደርሱበት ችግር ከጊዜ ወደ ጊዜ እየተቆለለ መጥቶ ዛሬ ትልቅ ግንብ ሰርቷል። አገራችን ዛሬም ከቅርብም ሆነ ከሩቅ ለሚያያት ጎልቶና ፍጦ የሚታየው እንደ ተራራ የተቆለለው ችግሯና ከርቀት የሚሰማው የህዝብ ሰቆቃ ነው። የኢትዮጵያን አገራዊ አንድነትና ልዕልና ለማረጋገጥም ሆነ የህዝቧን ስቃይና ሰቆቃ ለማስወገድ መፍትሄው አንድና አንድ ብቻ ነው። ዘረኛውንና አምባገነኑን አገዛዝ አስወግዶ በሽግግር ሂደት ዴሞክራሲያዊ ስርዓት መመስረትና መገንባት፣ በኢትዮጵያ ውስጥ የተረጋጋ ፖለቲካን፣ የተላበሰ ዴሞክራሲያዊ ስርዓትን እውን ለማድረግ አምባገነን አገዛዝን ከማስወገድ በተጨማሪ በዘር ላይ የተመሰረተ ህገ መንግስትን አስወግዶ የአገሪቱን ሉዓላዊነት፣ በእኩልነት ላይ የቆመ አንድነትን የሚያስተናግድ ህገ መንግስትም በሁሉም ዜጎች ተሳታፊነትና አካታችነት ማርቀቅንና ማጽደቅን ይጠይቃል። ከዚሁ ጋር መንግስታዊ ተቋማት ነጻና ገለልተኛ ሆነው እንዲቋቋሙና መንግስት ተቀየረ አልተቀየረ ህዝብን በእኩልነት የሚያገለግሉ እንዲሆኑ የቁጥጥር ስርዓት መመስረትን፣ የፍርድ ተቋማት ከማንኛውም መንግስታዊ ስልጣን ከያዘ ፓርቲ ወይም ቡድን ቁጥጥር ውጭ ሆነው ህዝባዊ አገልግሎት የሚሰጡበትን መፍጠርንና ሌሎች ዋና ዋና ተያያዥ ተግባራትን ማከናወንን ይጠይቃል። ይህ ሊሆን የሚችለው ደግሞ ሁሉም የህብረተሰብ ክፍል የሚወከልበትና ሁሉን አካታች የሆነ አካል ተመስርቶ በውይይትና በድርድር ሀገራዊ ህዝበ ውሳኔ፣ ሀገራዊ መግባባትና ስምምነት ሊደረስ ሲችል ብቻ ሲሆን ይህም በሽግግር ሂደት የሚከናወን ነው። አገራዊ ምክክር በሚል ስም በቅርቡ በአገዛዙ የተቋቋመው አካል በአገዛዙ ቁጥጥር ስር እስካለና ነጻና ሁሉን አካታች እስካልሆነ ድረስ የፈለገው ቃላት ቢደረደረለት የትም ሊደርስ እንደማይችል ከወዲሁ መተንበይ ይቻላል። የአይነቱ አካል የሚመሰረተው በህዝብ እንጂ ባንድ ፓርቲ ካለመሆኑም በላይ ተጠሪነቱና ተጠያቂነቱም ለህዝብ ሊሆን ይገባል። ባለፉት 4 አመታት በአብይ አህመድ የሚመራው የብልጽግና አገዛዝ ስር አገራችንና ህዝባችን የተጓዙበትን የመከራ መንገድ ለመገንዘብ ችለናል። አምባገነኑ ሹምና እበላባይ ካድሬዎቹ የሚያሽመነሙሉት የመደመር ፍልስፍና ቢከፍቱት ገለባ ለመሆኑ የአገሪቱን ሉዓላዊነት ለማስጠበቅ፣ የህዝቡን ሰላም ለማስከበር፣ ባለመብት ባለሀገር ለማድረግ፣ እድገትና ብልጽግናን ለማጎናጸፍ ቅንጣት ያህል እርባና የሌለው ለመሆኑ ያሳለፍናቸው ድፍን 4 አመታት ከበቂ በላይ ምስክር ናቸው ብንል አሌሊል የሚችል አስተዋይ ልቦናና የሚያስብ አእምሮ ያለው ኢትዮጵያዊ ዜጋ ይኖራል የሚል እምነት የለንም። ይልቁንም ዛሬ በተቃራኒው የሚታየው ሁኔታ የአገር ሉዓላዊነትን የሚያስደፍር፣ ሁለንተናዊ ሰላምን የሚያናጋ፣ ለኢትዮጵያ ተሰለት የሚያልፈው እጅግ ከባድ እዳና የደለበ ችግር ብቻ መሆኑ ነው። በአሁኑ ወቅት ከወዲህም ሆነን ከወዲያ የአገራችንን ተጨባጭ ሁኔታ ስንመለከት ይህ ራሱን ሙሴ ብሎ ዛሬ የተናገረው ነገም አይደግም የዘረኛና ያምባገነን ቡድን መሪ ከነግሳንግሱ በስልጣን እርካብ ላይ እስከቆየ ድረስ አገራችንን አዳክሞ በጎሰኝነት ደው ያማቆና መንመኖ ብሔራዊ ሀብቷን አማጥቶ ታሪኳንና ቅርሷን አውድሞ መሐሉን ዳር አድርጎ ኢትዮጵያ የምትባል አገር ተረት ሆና እንድትቀር ህዝባዊ መብት ባይነ ህሊና ብቻ የሚታሰብ እንጂ ህዝብ ሊጠቀምበት የሚችል የሉዓላዊነት ማስጠበቂያና የእኩልነትና የፍትህ መሳሪያ ሊሆን እንደማይችል በገቢር እየታየ መሆኑን የኢትዮጵያ ህዝብ በሚገባ ሊረዳው ይገባል። የኢትዮጵያ ህዝብ አሁን ከተጫነበት ስቃይና መከራ ሊላቀቅ የሚችለው መነኩልነቱንና አንድነቱን ጠብቆ ያገሪቱን ሉዓላዊነት አረጋግጦ በደስታና በብልጽግና ሊኖር የሚችለው ዴሞክራሲያዊ አገዛዝ ስርዓት ሲመሰረት ብቻ ነው። ከላይ እንደተጠቀሰው አሁን ባለችው ኢትዮጵያ ዴሞክራሲያዊ ስርዓት በህዝብ ቁጥጥር ስር ሊሆን የሚችለው ሁሉን አሳታፊ በሆነ የሽግግር ሂደት በመሆኑ ይህን ተግባራዊ ለማድረግ ሁሉም በየፊናው ከፍተኛ ትግል ማካሄድ ይጠበቅበታል። ትግሉ የሁሉንም ዜጋ ጥረት፣ የሁሉንም ተሳትፎ፣ የሁሉንም አስተዋጽኦ ይጠይቃል። ያልተደራጀው ተደራጅቶ ተቃውሞውን የማሰማትና የመታገል ኃላፊነት ሲኖርበት የፖለቲካ ስብስቦችም ሆኑ ፓርቲዎች፣ ድርጅቶች በአምባገነን አገዛዝ ስር ሆነው እስከወዲያኛው ለማያገኙት ስልጣን ከመሯሯጥ ዴሞክራሲያዊ ስርዓት እውን እንዲሆን ህዝብን ማስተባበርና ማታገል ወቅቱ የሚጠይቀው አገራዊ ግዳጅ ሊሆን ይገባል። ያፓ ሉናውን ካገኘ ጀምሮ ህዝብ የሚመሰርተው የሚቆጣጠረውና የሚገለገልበት ዴሞክራሲያዊ ስርዓት እንዲመሰረት እስካሁን ላንዲትም ቀን እንኳን ትግሉን ያላቆመ ሲሆን አሁንም ይህ እውን እንዲሆን በሚካሄደው ትግል ሁሉ የበኩሉን አስተዋጽኦ ከማድረግ ወደ ኋላ የማይል መሆኑን ያረጋግጣል። የኢትዮጵያ ህዝብ በትግሉ ድልን ይቀዳጃል።
ቀድሞ ለፋሽስቶ ያቆየበትን ዛሬ ለቆጠኞች እንበረከክ የለፋንቷራ ድንበሩ ከዚያን በዘርን አትመርቅ ግንባር ክናታየው ለመድ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባር ክናታየው ግንባር ክናታየው ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባር ክናታየው Thank you.
ለፈረንጆአንም ፍጡን አንስተው ባጽም ነግደው ባንካቸው ሞልተው የቅምጥል ኑሮ እነሱ ቢኖሩ እንብየው በልና በደም ንቅንቃቸው እስኪተባበሩ ናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እንብኛ ንገዛን በቀን በላበሻ እግርን ቆራርጠው የነሱን ተክተው ከተየቁርምጃ ሁለት ሞት አትሙት አሻፈሬን ብለ ተመርኮዝ መራጃ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ አረ ያመጽ ያለ አረ ትግል ያለ በቃኛ ልገዛ ምን ቢንበራ በሻ በቃኝ በይ አበሻ
ያገሬል ጃልኩን ተነባርዋሽ የወንዘል ጃልኩን ተነጨይ ድንዞ ያገሬል ጃልኩን ተነባርዋሽ የወንዘል ጃልኩን ተነጨይ ድንዞ ባለመለመው መስኮን ዶዳንቻ Washington beach I want to love you cuz I don't like me but you yeah you good so the market man I love cuz I don't want to get to know what started this I am shut down the pain I'm not tell you I should do them but I want to sing and I want to come I hope my name is